የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ረቡዕ የካቲት 21 2011 ዓመተ ምህረት ምሽት ያሰናዳናቸውን ይቅርታ ሐሙስ ዝግጅቶች ይዤ አብራችሁ የማመሸው ጽዮን ግርማ ነኝ። ረቂቅ የጸረ ሽብር አዋጁ የቀድሞውን ህግ የሚያሻሽል ብቻ ሳይሆን ፈጽሞ የሚሽር ነው ሲሉ የአርቃቂው ግብረ ኃይል ሊቀመንበር አስታወቁ።
ኃላፊነት ያለባቸውም ሆነ ለመተግበር ስልጣንና ኃላፊነት ያለባቸው ተቋማት በሙሉ እያንዳንዱን የህጉን ድንጋጌ ሲተረጉሙ ሆነ ሲተገብሩ ኢትዮጵያ በዓለም አቀፍ ደረጃ የተቀበለቻቸውን የሰብአዊ መብት ድንጋጌዎች ግምት ውስጥ በማስገባት በህገ መንግስቱ ላይ ለዜጎች ለተከሰሱ ለተያዙ ሰዎች የተቀመጡ መብቶችን በሙሉ ግምት ውስጥ በማስገባት እንደሆነ መብቶችን መገደብም ያስፈልግ ከሆነ በህገ መንግስቱ ላይ ለነዚህ መብቶች በተቀመጠው ገደብ ማዕቀፍ ውስጥ ብቻ መሆን እንዳለበት የሚያስገነዝብ ራሱን የቻለ አንቀጽ እንዲኖረው ተደርጓል።
የህግ ባለሙያው አቶ አማሃ መኮንን ናቸው። በዘገባ እንመለስበታለን። በሌላ ዜናችን ደግሞ ባለፈው ህዳር የጀመሩትና ሰሞኑን ለሶስተኛ ጊዜ የተካሄደው ውይይት አላማ ሀገራዊ በሆኑ ጉዳዮች ላይ መመካከርና በጋራ መግባባት መፍጠር መሆኑን ኢህአዴግና ተቃዋሚ ፓርቲዎች ገልጸዋል።
ሲወርድ ሲዋረድ የሻጥሩ ፖለቲካ በታሪካችን ላይ ጠባሳ እየጣለ መጥቷል። ከእንደዚህ አይነት ውስብስብ የሆነ የተንኮል ፖለቲካ ለመውጣት በመናደርገው ሂደት ውስጥ ታሪካችን ላይ መጥፎ አሻራ ጥሏል ተብሎ ሊታይ የሚችል ይመስለኛል።
በወሎ ዩኒቨርሲቲ የተደረገ ውይይት ነው። ከተዛ ውይይት የተቀነጨበ ነው የሰማችሁት። ሁሉንም በሙሉ ዘገባ እንመለስበታለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ የምሽቱ ዜናዎቻችን በድጋሚ ተመልሰን መተናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ያለ ስኬት ከተቋጨው የቪየትናም ስብሰባቸው ወደ ቤት እየተመለሱ ነው። ከፕሬዚዳንት ትራምፕ ጋር የተጓዘው የዋይት ሀውስ ቢሮአችን ኃላፊ ስቲቭ ሃርማን ያጠናቀረው ዘገባ አለ። ሰለሞን አባተ ይዞታል።
ሚስተር ዶናልድ ትራምፕ እና ሚስተር ኪም ጆንግ ኡን ሃኖይ ላይ ያደረጉት ሁለተኛ ዙር ስብሰባቸው ያለ ስኬት ተጨናግፏል። የሁለት ቀናት ውይይታቸው ያለ ጊዜው ተፈጽሞ መሪዎቹ ተለያይተዋል። ሰሜን ኮሪያን ኒውክሌር ጦር መሳሪያዎቿን የማስፈታትና መርሃ ግብሯንም የማስቆሙ ሰላማዊ ጥረት ለጊዜው አልሰመረም። በእርግጥ ነገሮች ድንገት ተቋርጠው በቀጣይነት የተያዙት ዕቅዶች ከመሰረዛቸው በፊት ስለ ስምምነታቸው ድል የማብሰሪያና ሐሴት የማድረጊያ ምሳ፣ የሰነዶች መፈራረሚያና መለዋወጫ ሥነ ሥርዓትም ተዘጋጅተው ነበር። ሃኖይ ያንን ብርቅ ሊሆን ይችል የነበረ ዜና ለማወጅና ለማስተናገድ ግን ሳትታደል ቀረች። ረፋድ ላይ ጨዋታ ፈረሰ። የአሜሪካው ፕሬዚደንት ዶናልድ ትራምፕ በሰጡት ጋዜጣዊ መግለጫ የሰሜን ኮሪያው አቻቸው ለሚወስዱት ኒውክሌር መርሃ ግብራቸውን በከፊል የማቆም እርምጃ በሀገራቸው ላይ የተጣሉ ማዕቀቦች ሁሉ እንዲነሱ መጠየቃቸውን ተናግረዋል። ይሁን እንጂ ለጥያቄው ቀና መልስ ለመስጠት የለውጡ ዋጋ በቂ አይደለም ለፕሬዚደንት ትራምፕ።
You have to be prepared to walk.
ሁልጊዜ ለመውጣት ዝግጁ መሆን አለብን ባይ ናቸው። ስለ ሶስተኛ ዙር ስብሰባ ያስቡ እንደሆነ ከጋዜጠኞች የተጠየቁት ትራምፕ እንዲያ አይነት ግንኙነት አለመታቀዱን ጠቅሰው ይሁን እንጂ ወደፊት ስምምነት ላይ ሊደረስ እንደሚችል ገልጸዋል።
በሌላ ዜና የዩናይትድ ስቴትስ ከፍተኛው የንግድ ባለስልጣን ዛሬ ረቡዕ በሰጡት ቃል ከቻይና ጋር ያለው የንግድ ግንኙነት ስምምነት ገና ዳር አልደረሰም አሉ። ዋሽንግተን ውስጥ በተካሄደው ምክር ቤታዊ ውይይት ስምምነት ላይ ለመድረስ ብዙ መሰራት ያለባቸው ነገሮች አሉ ያሉት የዩናይትድ ስቴትሱ የንግድ ተወካይ ሮበርት ላይነር ጅምራችንን ዳር ለማድረስ ከተፈለገ ወዳጅነታችንን ሊያሻሽሉ የሚችሉ ጉዳዮችን ማያያዝ ያስፈልጋል ብለዋል። የዓለማችን ትልቁ የኢኮኖሚ ባለቤቶች የዩናይትድ ስቴትስና ቻይና አዲስ ስምምነት ላይ ለመድረስ ለወራት ለዘለቀ ድርድር ማካሄዳቸው ይታወቃል። በሴኔጋሉ ምርጫ ዛሬ ሐሙስ ይፋ በሆነው ጊዜያዊ ውጤት መሰረት ማኪ ሳል አሸናፊ ሆነዋል። የሴኔጋል የምርጫ ኮሚሽን እንዳስታወቁት በእሁዱ ምርጫ የ57 ዓመቱ ማኪ ሳል 58 በሆነ የድምጽ የመሪነቱን ስፍራ ይዘዋል። ተቀናቃኛቸው የቀድሞ ጠቅላይ ሚኒስትር ኢድሪስ ሴክ ደግሞ በ21 ድምጽ ይከተላሉ። የሶማሌ ላንድ ፕሬዝዳንት ሙሴ ቢሂ ቢሂ አብዲ የበርበራ ወደብን ከኢትዮጵያ ድንበር ጋር ለሚያገናኘው ዋናው የመንገድ ስራ የመሰረት ድንጋይ ማኖራቸው ተገለጸ። ይህም ተለይታ የነበረቸውን ሰሜናዊ ምዕራብ ሶማሊያን ከክልሉ ጋር የመደበላለቅ ከፍተኛ እርምጃ ነው ተብሏል። በዚህ በአስተዳደሩ ዋና ከተማ ሀርጌሳ ላይ በተካሄደው ከፍተኛ ስነ ስርዓት ላይ የኢትዮጵያ የሶማሊላንድ ፕሬዝዳንት ሙስጠፋ ኡመር እና ዲፒ ወርልድ በመባል የሚታወቀው የተባበሩት አረብ ኤምሬትስ የወደብ ላይ ድጋፍ አቅርቦቶችና አገልግሎቶች ባለስልጣናት ተገኝተዋል። ፓኪስታን ተማርኮ በእስር ላይ ያለውን የህንድ ተዋጊ ጀት አብራሪ ልትፈታ መሆኗን አስታወቀች። ፓኪስታን ቀደም ሲል በሰጠችው መግለጫ ሁለት የህንድ አየር ኃይል ተዋጊ ጀቶች ድንበሬን ጥሰው ገብተዋል በማለት ጥቃት ማድረሷንም አመልክታለች። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ Let's cross boundaries together.
የምትከታተሉት አሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናልፋለን። ረቂቅ የጸረ ሽብር አዋጁ የቀድሞውን ህግ የሚያሻሽል ብቻ ሳይሆን ፈጽሞ የሚሽር ነው ሲሉ የአርቃቂው ግብረ ኃይል ሊቀመንበር አስታወቁ። ግብረ ኃይሉ ባዘጋጀው ረቂቅ ላይ የተለያዩ አስተያየቶች ተሰንዝረዋል። ረቂቅ አዋጁ ወደ አቃቤ ህግ እንደሚመራም አስታውቋል። መለስካቸው አመሃ ዝርዝር አለው።
የጸረ ሽብር ህጉን ለማሻሻል በተቋቋመው ግብረ ኃይል አማካኝነት በተዘጋጀው ረቂቅ አዋጅ ላይ ዛሬ ውይይት ሲካሄድ ውሏል። በግብረ ኃይሉ ስር ረቂቅ አዋጁን ለማዳበር በተካሄዱት ውይይቶችም ይህ ምናልባት የመጨረሻው ሳይሆን እንደማይቀር የግብረ ኃይሉ አስተባባሪ አቶ አማ መኮንን ለቪኦኤ ገልጸዋል። እንደ አቶ አማ አባባል ከሆነ ረቂቁ ሲሰራ የቀድሞውን ጸረ ሽብር ህግ በማሻሻል እሳቤ አልነበረም። ማሻሻያ ሲባል የቀድሞ ህግ እንዳለ ሆኖ የተወሰኑ ድንጋጌዎችንም ሐሳቦችን መለወጥ ነው ሲሉ ያስረዳሉ። የቀድሞ ህግ ሙሉ ለሙሉ ተሽሮ ያንን የሚተካ አዲስ የህግ ረቂቅ እንደቀረበም ገልጸዋል። አቶ አማ መኮንን ሰፋ ያለ ማብራሪያ ነበር የሰጡት።
አዲስ የሚያሰኘው ምንድነው? ይሄን ስላልን ብቻ ሳይሆን አዲስ የሚያሰኘው ምንድነው? አንደኛ የነበረው ህግ ሙሉ በሙሉ ትኩረት ያደረገ የነበረው ከመግቢያው ጀምሮ ድንጋጌዎቹ በሙሉ ሽብርተኝነትን በብቃት መከላከል፣ መዋጋት የሚል እሳቤ ይዞ የተነሳ ነው እንጂ በዚህ ሂደት ውስጥ የንጹሃን ዜጎች መብት እንዳይሸራረፍ፣ የተጠርጣሪዎች ላይ ራሱ ጉዳት ከመብት አንጻር ጉዳት እንዳይደርስ ምንም ያለም አልነበረም። ይሄ እንዳይሆንም የሚያግዝ ድንጋጌዎችም አልነበሩትም። ይሄ አሁን የወጣው ህግ ግን ከመነሻው ከመግቢያው ላይ ራሱ አንዱ የዚህ ህግ ዓላማ የዜጎችን ሰብአዊ መብቶች ማክበርና ማስከበር እንደሆነ ተቀምጧል።
የጸረ ሽብር ህጉ አርቃቂ ግብረ ኃይል አስተባባሪ ስለ ዜጎች መብት መጠበቅ የህጉ ዋና ትኩረት መሆኑ የሚታየው ከመግቢያውም ባለፈ በዝርዝር ድንጋጌዎችም ጭምር እንደሆነ በምሳሌዎች አስረድተዋል።
ይህ ህግ ሲተረጎምም ሆነ ሲተገበር ህጉን ለመተርጎም ኃላፊነት ያለባቸውም ሆነ ለመተግበር ስልጣንና ኃላፊነት ያለባቸው ተቋማት በሙሉ እያንዳንዱን የህጉን ድንጋጌ ሲተረጉሙም ሆነ ሲተገብሩ ኢትዮጵያ በዓለም አቀፍ ደረጃ የተቀበለቻቸውን የሰብአዊ መብት ድንጋጌዎች ግምት ውስጥ በማስገባት በህገ መንግስቱ ላይ ለዜጎች ለተከሰሱ ለተያዙ ሰዎች የተቀመጡ መብቶችን በሙሉ ግምት ውስጥ በማስገባት እንደሆነ መብቶችን መገደብም ያስፈልግ ከሆነ በህገ መንግስቱ ላይ ለእነዚህ መብቶች በተቀመጠው ገደብ ማዕቀፍ ውስጥ ብቻ መሆን እንዳለበት የሚያስገነዝብ ራሱን የቻለ አንቀጽ እንዲኖረው ተደርጓል። ከዚህ በኋላ የተጠያቂነት ጉዳይ በግልጽ እንዲቀመጥ ተደርጓል። ይሄ ሁሉ ጥበቃም ተደርጎ ይሄን ህግ ሆን ብሎ ወይም በበዛ ቸልተኝነት በመተላለፍ በዜጎች ላይ ጉዳት የሚያደርስ አካል ወዲያውኑ በአስተዳደርም በወንጀልም በፍትሐብሔርም ኃላፊ የሚሆንበት ሁኔታ ተቀምጧል።
ዛሬ በረቂቁ ህግ ውይይት ከተገኙ ሰዎች መካከል እውቁ ጦማሪና የፖለቲካ ተንታኝ እንዲሁም የቀድሞ የዩኒቨርሲቲ መምህር አቶ ስዩም ተሾመ ነበሩ። እሳቸውም ይህ ረቂቅ በብዙ መልኩ አዲስና የሚመሰገን መሆኑን ለቪኦኤ ተናግረዋል። ይሁንና በዚህ ረቂቅ ውስጥ ከተካተቱት አንዱ ንዑስ አንቀጽ ከዚህ ህግ መሰረዝ እንዳለበት አጥብቀው ይከራከራሉ። ንዑስ አንቀጹ በጄኔቫ ኮንቬንሽንና ፕሮቶኮሎች መሰረት በመደበኛ ወይንም መደበኛ ባልሆነ መልኩ ከመንግስት ጋር ጦርነት ማካሄድ የሽብር ድርጊት ሆኖ አይቆጠርም ይላል። ይህ ንዑስ አንቀጽ በአዲሱ የጸረ ሽብር ህግ መካተት የለበትም ሲሉ አቶ ስዩም የሚያቀርቡት ክርክር አላቸው።
ይሄ ጄኔቫን ኮንቬንሽን በጸረ ሽብር ውስጥ ማስገባት የተጀመረው በዋናነት በአሜሪካኖች ነው። አሜሪካኖች የግሎባል ዋር ኦን ቴሮሪዝም የሚለው ያወጁ ጊዜ ምንድን ያደረጉት ይችን የጄኔቫን ኮንቬንሽን ከእንትናቸው ውስጥ ነው ያወጡት።
ራሱ ህግ ውስጥ ነው ያወጡት።
አሁን ከእነሱ የወንጀል ህግ ውስጥ በሽብርን የጸረ ሽብርን ለመታገል ብሎ ያረቀቁት አዋጅ አለ። በጆርጅ ቡሽ መሪነት የጸደቀና ተግባራዊ ተደረጋለ። ያን ያደርጉት ምንድነው? እሱ ከተለያዩ ዓለም ክፍል የያዟቸውን የሽብር ተጠርጣሪዎች ጦርነቱ ግሎባል ዋር ኦን ቴረር ነው። ጦርነት ዓለም አቀፍ ጦርነት
በሽብርነት።
አዎ። ሆኖም ግን በዛ ውስጥ ምርኮኞቹ በሽብር ወንጀል ተጠርጥረው የተያዙ ሰዎች በዓለም አቀፉ የጦር ወንጀለኞች ህግጋት ወይም በጄኔቫ ኮንቬንሽን መሰረት እንዲዳኙ አልተፈለገም። ከተዳኙ መብታቸው ይከበራል። ቶርቸር አይፈጸምባቸው፣ የስቃይ ምርመራ አይፈጸምባቸው። እሺ፣ ደግሞ የጦር ወንጀለኞች ካልሆኑ በአሜሪካ መደበኛ ህግ ሄደው ይዳኙ እንዳይባል ደግሞ አሜሪካ ውስጥ ሄደው አልታሰሩም። የታሰሩት ጓንታናሞ ነው። ስለዚህ በአሜሪካ ህግ አይዳኙም። አንድ ሁለተኛ ደግሞ በዓለም አቀፉም የዚህ በጦር ወንጀለኞች ህግ ጋር አይዳኙም፣ በጄኔቫ ኮንቬንሽን አይዳኙም። መሀል ላይ ይቀራሉ። መሀል ላይ ሲቀሩ ነው ይህን አጋጣሚ ተጠቅመው አሜሪካኖች በሽብር ወንጀል በጠረጠሯቸው ሰዎች ላይ አሰቃቂ ግፍና በደል የፈጸሙት። ይህን አጣብቂኝ ነው እና የጄኔቫ ኮንቬንሽን ጸረ ሽብር ህግ ውስጥ እንዳይገባ የተደረገበት መሰረታዊ ምክንያት ይሄ ነው። አላማውም ይሄ ነው። ከተጠያቂ ከዓለም አቀፉም ህግ ከሀገሪቱም ህግ ተጠያቂነትን ለማስቀረት ታስቦ የተደረገ ተግባር ነው። ይህን ተግባር እንደ ጥሩ ተሞክሮ እኛ ህግ ውስጥ ማስገባት የለብንም በጭራሽ።
አቶ መስዑድ ገበየሁ የኢትዮጵያ የመብት ድርጅቶች ህብረት ዳይሬክተር ደግሞ በረቂቅ ህጉ ያላቸውን አስተያየት ለቪኦኤ በሰፊው አካፍለዋል። በተለይ ግን ከረቂቅ አዋጁ የወደዱት ክፍል አለ። ጉዳት የደረሰባቸውን ንጹሐን ተጠርጣሪዎች የሚክስ ነው።
የሚቋቋም ፈንድ አለ። ይሄ ፈንድ በተለያየ መልኩ በሽብር ጥቃት የደረሰባቸው የሽብር ሰለባ የሆኑ እንዲሁም አላግባብ የሽብር ክስ ተመስርቶባቸው ጥፋተኛ ለሆኑ ተመስርቶባቸው ወይ ደግሞ በሽብር ምክንያት ተከሰው አላግባብ መብታቸው ሲጉላሉና ሲጣስ የነበሩ ግለሰቦች የሚካስበትን እስከ 50 ሺህ ብር የሞራል ካሳ በፍትሐብሔር ህጋችን ላይ ያለው ከፍተኛው የሞራል የህሊና ጉዳት ካሳ 1000 ብር ነው። ይሄ ግን በልዩ ሁኔታ እስከ 50 ሺህ ብር ድረስ የሚመለከተው ጥፋት የፈጸመ አካል እንደሚጠየቅ ያስቀመጠው ነገር በፍትሐብሔር ደግሞ እንደዚሁ ክሱን ማቅረብ ማስረጃዎችን አቅርቦ እንደማንኛውም የፍትሐብሔር ክርክር የሚያገኝበት ነገር አለና ይሄ ምንድነው የመንግስትንም ጥቅም የዜጎችንም ጥቅም ለማጣጣም ነው። በሽብር ተከሰ 3 አመት ስትመላለስ ኖረህ መጨረሻ ላይ ነጻ ነህ ብትባል እንዲህ አይነት ተጠያቂነት ይሄ ኢምፒዩኒቲ የሚባለውን ተጠያቂ የመንግስት የደህንነት ሰዎች በማናለኝብን ሳይሆን ይሄን የሚያደርጓት እያንዳንዷ እንቅስቃሴ ተጠያቂነት እንደምታመጣ የተቀመጠበት ነው። በአጠቃላይ ጥሩ ነው።
ይህ ረቂቅ ህግ የሀገሪቱን የህግ አወጣጥ ደንብና ስርዓት ተከትሎ በተወካዮች ምክር ቤት የመጨረሻ ይዘቱን አካቶ እንደሚጸድቅ ይጠበቃል። አቶ አማ መኮንን እንዳሉት ግን ጥሩ ህግ ማውጣት የመጨረሻው ስራ አይደለም። የህጉን ተፈጻሚነት በሚያረጋግጡት ተቋማት ውስጥም ተመሳሳይ ለውጥ ይኖር ዘንድ ይገባል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ባለፈው ህዳር የጀመሩትና ሰሞኑን ለሶስተኛ ጊዜ የተካሄደው ውይይት ዓላማ ሀገራዊ በሆኑ ጉዳዮች ላይ በመመካከር እና የጋራ መግባባት መፍጠር መሆኑን ኢህአዴግና ተቃዋሚ ፓርቲዎች ገልጸዋል። የምርጫው ጊዜ ሲቃረብ ደግሞ ውይይቱ ወደ ክርክር ሊቀየር እንደሚችል ነው የጠቆሙት። የቀረቡ ያሉት ጽሁፎችም በየትኛውም የፖለቲካ ፓርቲ አቋምን የማያንጸባርቁና ለሀገር በሚጠቅሙ ጉዳዮች ላይ ያተኮሩ መሆናቸውንም አስታውቀዋል። በሳምንቱ መጨረሻ በአፍሪካ ኢኮኖሚ ኮሚሽን አዳራሽ የተካሄደውን ውይይት የተከታተለው እስክንድር ፍሬው ተከታዩን ሰፋ ያለ ዘገባ አድርሶናል።
ጠቅላይ ሚኒስትር አብይ አህመድ ህዳር 18 የጀመሩት በጽህፈት ቤታቸውም የመሩት የፖለቲካ ፓርቲዎች ውይይት ነው ባለፈው ሳምንት መጨረሻ የተካሄደው ሶስተኛ ዙር ላይም የደረሰው። ያኔ በጠቅላይ ሚኒስትሩ አነሳሽነትና ጥሪ የተጀመረው ውይይት ለሁለተኛ ብሎም ለሶስተኛ ጊዜ የቀጠለውም ተቃዋሚዎቹም በተራቸው ተነሳሽነቱን በመውሰዳቸው ነው። እናም ባለፈው ሳምንት መጨረሻ ቅዳሜ በአፍሪካ ኢኮኖሚ ኮሚሽን አዳራሽ የተካሄደው ውይይት ተነሳሽነቱን በወሰዱ ተቃዋሚዎችና በጠቅላይ ሚኒስትር ጽህፈት ቤት በጋራ የተዘጋጀ ነበር። ገዢውን ፓርቲ ኢህአዴግን ጨምሮ በአገሪቱ የሚንቀሳቀሱ የፖለቲካ ፓርቲዎች፣ ምሁራንና የተለያዩ የህብረተሰብ ክፍሎች ተወካዮች በውይይቱ ተሳትፈዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የመንግስትና የኢህአዴግ ባለስልጣናት እንደዚሁም የተቃዋሚ መሪዎች በየተራ ያቀረቧቸው ጽሑፎችም ናቸው በሶስቱም ዙር መድረኮች የውይይት መነሻ የሆኑት። የመድረኩ ዓላማም በአገሪቱ እየተካሄደ ያለው ለውጥ ጨምሮ በኢትዮጵያ አጠቃላይ ጉዳዮች ላይ ከጋራ መግባባት ላይ መድረስ መሆኑ ተጠቁሟል። ሰሞኑን በተካሄደው መድረክ ላይ የከፍተኛ ትምህርት ተቋማት ተማሪዎች በኢትዮጵያ ፖለቲካ ውስጥ የነበራቸው ሚና በተመለከተ ጽሑፍ ያቀረቡት የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህንኑ ነው የሚያብራሩት።
አንደኛ የፖለቲካ ፓርቲዎች ሁሉም የጋራ ግንዛቤ የሚጨብጡበት መሰረታዊ ግንዛቤ የጋራ ግንዛቤ ኑሮን የምንለያየውም የምንቀራረበው ፖለቲካ ፓርቲዎችም እንድንታወቅ ነው። በጉዳዮች ሲሆን ለምሳሌ በኢትዮጵያ ህዝቦች እንቅስቃሴ ውስጥ ለለውጥ ዩኒቨርሲቲ ተማሪዎች ትግል አድርገዋል በሚለው ላይ አንዳንዱ ጥፋት ነው እንጂ ያመጡት የተረጋጋች ኢትዮጵያን በአጼ ኃይለ ሥላሴ ዘመን ይመራ የነበረው ከዚያም ብዙ ዓመታት ግማሹ ሺህ ግማሹ መቶ ምናምን የሚለው አይነት ዙሪያ ማለት ነው። አሁን ያንን አካባቢ ነው እኔ የዳሰስኩት።
እርስዎ በጥናታዊ ጽሑፎት የዳሰስኩት
የኢትዮጵያ ተማሪ እንቅስቃሴ፣ ከፍተኛ ትምህርት ተማሪ እንቅስቃሴ በኢትዮጵያ ለለውጥ ፈርቀዳጅ ነው። ብዙ ትግል ያደረገ መስዋዕትነት የተከፈለ ሳይፈራ የታገለ እና አገሪቷ ውስጥ ስርነቀል ለውጥ እስከ 66ቱ አብዮት ድረስ ያደረሰ የምለውን አሁን እዛ ላይ አንድ ግንዛቤ እንዲኖር መረጃ በመስጠት ማቅረብ ማለት ነው።
የጋራ ግንዛቤ እንዲኖር።
አዎ። ሌላውም ባለበዛም ስለ ፌዴራሊዝም ምንድን ነው ፌዴራሊዝም ስንል ስንት አይነት ፌዴራሊዝም አደረጃጀቶች አሉ ምንድን ነው የምለው። ሌላ ዛሬ እንደታየው በዚህ በሚዲያ አካባቢ ሶሻል ሚዲያ ሌላው ምን አይነት ግንዛቤና አታይ ሊኖረን ነው የሚገባው የምለውን ማንኛችንም አሁን ይህንን ጥናታዊ ጽሑፍ እንድናቀርብ ተልእኮ የተሰጠን የድርጅታችንን መስመር አይደለም እናራምደው ጽንሰ ሀሳቡ ምንድን ነው የምለውን ሁሉም እንዲያየው። መቼም ይታወቃል 10-20 መጽሐፍ በአንድ ርዕስ ላይ ከማንበብ የዚህ አይነት ጉባኤዎች ላይ በጣም የተጠናከሩ የተሰባሰቡ ሀሳቦች ሲቀርቡ ትምህርት ሰጥኝነቱ የሰፋ ነው።
በቀዳሚው መድረክ ላይ የኢትዮጵያ ጠቅላይ ሚኒስትርና የኢህአዴግ ሊቀመንበር ዶክተር አብይ አህመድ አልተገኙም። በዚያ መድረክ መንግስትና ገዢው ፓርቲ የተወከሉት በኢህአዴግና በጠቅላይ ሚኒስትር ጽህፈት ቤት ከፍተኛ ባለስልጣን በሆኑት በአቶ ብናልፍ አንዱዓለም ነው። አቶ ብናልፍ አንዱዓለም በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ማስተባበሪያ ማዕከል ኃላፊ ሚኒስትር እንደዚሁም የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ ናቸው። ሀገረ መንግስትና ብሔረ መንግስት በሚል ርዕስ ጥናታዊ ጽሑፍ ያቀረቡት አቶ ብናልፍ የኢህአዴግና የተቃዋሚዎች ጋራ መድረክ የተለያዩ ምዕራፎች እንደሚኖሩት በተለይ ለአሜሪካ ድምጽ አብራርተዋል።
ይሄ ውይይት አጠቃላይ የፓርቲዎች የጋራ ውይይትና ተቀራርቦ መስራት በሁለት ምዕራፍ ተከፍሎ እንዲታይ ነው የሚታሰበው። የመጀመሪያው ምዕራፍ አጠቃላይ የጋራ በሆኑ ጉዳዮች ላይ የመመካከርና የመወያየት የጋራ ግንዛቤ የመያዝ እና የጋራ ሳይመቶች የመውሰድ ነው። ይሄ አሁን ያለንበት ምዕራፍ በዚህ ደረጃ የሚታይ ነው ማለት ነው። አሁን የፓርቲዎች ያቋም ልዩነት ላይ በተለያዩ ጉዳዮች ላይ ያንዳንዱ ፓርቲ ምን አቋም አለው ምናምን የሚል አይደለም። በአጠቃላይ ስለሀገር አሁን ስለጀመር ነው ለውጥ የዲሞክራሲ ስፔሱን ክስ ለማስፋት የዚች ነገር መጻኢ ድል በተሻለው መንገድ ለመምራት ያንዳንዱ ምን ይጠበቅበታል በዚህ ላይ እንዴት መግባባት እንፍጠር በሚለው ጉዳይ ላይ እየተወያየን ያለንበት ምዕራፍ ነው ይሄኛው ማለት ነው። ቀጥሎ የሚመጣው ምዕራፍ በእያንዳንዱ ጉዳይ ላይ ፓርቲዎች አቋማቸውን የሚያንጸባርቁበት የጋራ መድረክ ደግሞ ይመጣል። ይሄ ፕሮባብሊ ወደ ምርጫው እየተቃረብን ስንሄድ ክርክሮች ይኖራሉ። ለምሳሌ አንድ ርዕሰ ጉዳይ ይመረጥና አጀንዳዎች ይመረጣሉ። በዛ አጀንዳ ላይ እያንዳንዱ ፓርቲ ምን ይታለው ለህዝብ አቋሙን ግልጽ የሚያደርግበት ለህዝቡ
እንደ ምርጫ ክርክር የሚቆጠር ነገር ማለት ነው።
አዎ፣ እንደ ምርጫ ክርክር የሚቆጠር ነገር ቀጥሎ የሚመጣ ይሆናል ማለት ነው። ወደዛኛው ምዕራፍ ገና አልገባንም። አሁን ቅድም በጠቀስኩት ምዕራፍ ላይ ነው ያለነው። ይሄ በጣም 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 አስፈላጊ ነው ለአገሪቱ አጠቃላይ ሁኔታ። ምክንያቱም አንድ የሚያረጉን ነገሮች ስለሆነ የሚበዙት አንድ በሚያረጉን ጉዳዮች ላይ ተነጋግረን ይሄን ነገር ሰጣ ገባውን እንደ ጠላትነት መታየቱን ምናምን ትተን ወደ አንድነት መጥተን በጋራ እንስራ በዚህ ሀገር ጉዳይ ላይ የጋራ የሚያረጉን ነገሮች ብዙ ስላሉ በዚህ ላይ እንቀጥል የሚል መንፈስ ይዞ እየተካሄደ ያለ ውይይት ነው።
ስለዚህ በሂደት ወደ ምርጫው የሚንደረደር ነው። ለምርጫው መደላደሎችን የማመቻቸት ነው አላማው ማለት ይችላል።
እንደዛ ማለት ነው።
እንግዲህ የተለያዩ ጽሁፎችን በግል ነው ያቀርባችሁ ያላችሁ። እርሶም በግል ነው ፓርቲ ነው ኪ ያደረለን ብለዋል ሲያቀርቡ። ፕሮፌሰር በየነም እንደዛ ነው ያሉት። ዶክተር አብይም ባለፈው ሲያቀርቡ በግላቸው እንደሆነ ተናግረዋል። ለምንድን ነው በግል የሚሆነው? ጥናታዊ ጽሁፎቹ ሲቀርቡ አላማው ምንድን ነው?
በግል የሆነበት ምክንያት ርዕሰ ጉዳዮች ይመረጣሉ። በእነዚህ ርዕሰ ጉዳዮች ላይ ጥናታዊ ጽሁፎች እንዲቀርቡ ነው የሚፈልገው ማለት የጋራ የሚያረጉ እንደተባለው እያንዳንዱ ሰው የሚያቀርበው የፓርቲውን አቋም አይደለም። በዛ ጉዳይ ላይ ምን ሳቢዎች አሉ? ምን አይነት መግባባት መፍጠር ይኖርብናል? የሚለው ነገር ግለሰቦች የጥናታዊ ጽሑፍ ያቀርቡ በዛ ላይ ውይይት የማድረግ ጉዳይ ነው የሚሆነው ማለት ነው። ይሄ እንግዲህ የፓርቲ አባል የሆኑ አካላትም ያውኛንም ጨምሮ እየተጋበዝን እያቀረብን ነው። ከፓርቲ አባላት ውጪ ያሉ ሌሎች ምሁራን ፍላጎቱም ወቀቱም ያላቸው ሰዎች እየተጋበዙ የሚያቀርቡበት አይነት ባህሪ ነው ያለው ማለት ነው እንጂ እያንዳንዱ ፓርቲ የራሱን አቋም የሚያቀርቡበት ስላልሆነ በርዕሰ ጉዳዩ ላይ ጥናታዊ የሆኑ ሚዛናዊ የሆኑ የማንኛውንም ፖለቲካ አቋም ሳይሆን ለሀገር የሚጠቅሙ ጉዳዮችን መሰረት ያደረጉ ውይይቶች እንዲደረጉ ስለሆነ በዚህኛው ምዕራፍ የሚፈለገው ከዛ አንጻር ነው በእያንዳንዱ ግል የሚሄደው ማለት ነው። ኋላ እንዳልኩት የፓርቲዎች ክርክርና ውይይት በሚጀመርበት ጊዜ ግን ሁሉም ሰው የግሉን ሳይሆን የፓርቲውን አቋም እየያዘ እየመጣ ነው ክርክር የሚደረገው ማለት ነው።
ለውጡን በተመለከተ አሁን በሀገሪቱ ውስጥ ያለውን ሁኔታ በተመለከተ የጋራ ግንዛቤ ለመያዝ የሚሉ አገላለጾች ተጠቅመዋል። እሱ ከተመለከቱት ከታዘቡት ከእስካሁኑ ውይይት አብዛኛዎቹ የፖለቲካ ፓርቲዎች በተመሳሳይ ሀዲድ ላይ ናችሁ? የታውን ሀገሪቱ እየተካሄደ ያለውን ለውጥ ወይም አጠቃላይ ሁኔታ በተመለከተ በተመሳሳይ ገጽ ላይ ናችሁ ማለት ነው?
በዚህ ረገድ ብዙ የሚቀር ነገር አለ። ከጊዜ ወደ ጊዜ እንዲህ አይነት መድረኮች የሚጠቅሙትም ያ ልዩነት እያጠበቡ የጋራ ስምምነትና የጋራ ሀሳብ እየያዙ መሄድ እየዳበረ እንዲሄድ ነው ይሄ ውይይት የሚደረገው እና እስካሁን ባለው ሁኔታ ወደ አንድ እይታና ወደ አንድ ተቃኝንትን ውስጥ መጥተናል ብዬ አላስብም። ስቲል የተለያዩ ዥጉርጉር ሀሳቦች አሉ። አሁን ለምሳሌ እኔ ዛሬ ባቀረብኩት ርዕስ ላይ እንደገለጽኩት መንግስት ወይም የመንግስት አስተዳደር በሚያጠፋቸው በሚያጎላቸው ላይ ተነስቶ አገረ መንግስቱን ወይም ደግሞ ኢትዮጵያ የሚባለውን አገር ጥያቄ ምልክት ውስጥ የሚያስገባ ወዳልሆነ ነገር ይገባል ብሎ ሀሳብ የሚያራምድ እንዲህ አይነት ነገሮች የጋራ መግባባት ላይ አለመድረሳችንን የሚያሳዩ ምልክቶች ነው የሚመስሉኝ እና ብዙ የተዘበራረቁ ሀሳቦች አሉ። እንዲህ አይነት መድረኮችም እነዚህን እያጠበቡ በአንድ ጊዜ ወደ አንድ ወጥ ወደሆነ የለውጡን ግንዛቤና የለውጡ ቀጣይነትን ከማረጋገጥ አኳያ በአንድ የሚመጣ ነገር አይደለም። ስራ ይፈልጋል፣ ውይይት ይፈልጋል፣ ክርክር ይፈልጋል፣ በሀሳቦች ላይ ክላሪቲ ይፈልጋል። ይህን እየፈጠሩ ለመሄድ ነው እንግዲህ እነዚህ ተከታታይ መድረኮች እየተካሄዱ ያሉትና ወደፊትም ገና ብዙ ስራ የሚጠይቅ ነው የሚመስለኝ።
እርስዎ የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ ነው ታቶ ብናልፍና እርስዎ እስከሚያውቁት ድረስ በኢህአዴግ በኩል ምርጫው በተያያዘለት ጊዜ ነው የሚካሄደው? እዛ ላይ ትነጋገራላችሁ? ለምሳሌ በቀጣይነት ከፓርቲዎቹ ጋር የት ላይ ነው ያለን? ይህን በተመለከተ
እኛ እንደ ኢህአዴግ ያለን አቋም እስካሁን በተቀመጠው ጊዜ ሰሌዳ መሰረት ምርጫው ይካሄዳል የሚል ነው። ነገር ግን ፓርቲዎች የተለያየ ነገር እያነሱ ነው። ለምሳሌ አንዳንድ የፖለቲካ ፓርቲዎች ምርጫው መራዘም አለበት የሚል አቋም ያላቸው እንዳሉ ያው በተለያየ መንገድ ይደመጣል። አንዳንዶቹ ደግሞ ምርጫው በተያዘው ጊዜ ነው መፈጸም ያለበት መራዘም የለበትም የሚሉ አሉ። እንግዲህ የራሳቸው የመነሻ ይኖራቸዋል። የእኛ አቋም ምንድን ነው? እኛ ብቻችን እንደ ኢህአዴግ አንወስንም ይሄን ጉዳይ። እንዳንድ የፖለቲካ ፓርቲ ምርጫው መራዘም አለበት ወይስ ባለው ጊዜ መቀጠል አለበት በሚለው ላይ የራሳችንን ሀሳብ ከማራመድና ውይይት ከማድረግ ውጪ ብቻችን ልንወስነው የምንችል ነገር አይደለም። የፖለቲካ ፓርቲዎች የምርጫ የማስፈጸም ሁኔታዎች የመሳሰሉት ነገሮች ግምት ውስጥ ገብተው የሚወሰኑ የሚሆነው ወደፊት ማለት ነው እና አሁን እንደ ኢህአዴግ በታሰበው ጊዜ ይሄዳል የሚል እምነት አለ። ነገር ግን ደግሞ ፓርቲዎች የሚያነሱ ጥያቄ ዝግ መሆን አለበት ብለን አናምንም። መነጋገር አለብን፣ መወያየት አለብን። ከዛ መጨረሻ ፓርቲዎች ተወያይተው የሚደርሱበት አቋም ያ ግምት ውስጥ ገብቶ የመጨረሻ የሚደረስበት ነገር ወደፊት ምናየው ይሆናል ማለት ነው።
ስለዚህ ለየትኛውም ሁኔታ በሩ ክፍት ነው ነው?
በሩ ክፍት ነው
ጋር ለሚወሰን ነገር።
አዎ አዎ ኤግዛክትሊ እንደዛ ማለት ነው።
እናም በከፍተኛ የለውጥና የሽግግር ጊዜ ላይ ባለችው ሀገር በሂደቱ ላይ የጋራ አቋም መያዝ የውይይት አጀንዳ ሆኖ ቀጥሏል። እየተሳተፉ የሚገኙት የተለያዩ የፖለቲካ ኃይሎችም መሰረታዊ በሆኑ አገራዊ ጉዳዮች ላይ የጋራ አቋም በመያዝ በለውጡም አካሄድ ላይ በመስማማት ነው ወደ ምርጫ ለመግባት እያሰቡ የሚገኙት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን ወደ ወሎ ነው የሚወስደን። የሐሳብ ልውውጥ ለኢትዮጵያ ዴሞክራሲያዊ ሽግግር በሚል ጭብጥ ለሁለት ቀናት የዘለቀ ውይይት ተካሂዶ ነበር ይለናል መስፍን አራጌ ከወሎ።
ኢትዮጵያ እንደ ሀገር የምትወደስባቸው እንደ ተምሳሌት የምትነሳባቸው ጠንካራ ስልጣኔ አሻራ፣ የጀግንነት ማህተም፣ የእምነት መሰረት አሏት። ይህ ዓለምን ያስደመመ አኩሪ ማንነት ግን በቁርሾ ፖለቲካ እየታመሰ ዘመናትን ተሻግሯል። ገደሉን የሚያገናኝ ድልድይ ከመዘርጋት ይልቅ ሌላ ጥልቅ ሸለቆ በመቆፈር ተጠላልፎ የመውደቅ አባዜ ውስጥ ኖረናል። አሁንም የቁርሾ ፖለቲካ እዚያም እዚህም የሰላም እጦት፣ የግጭት መንስኤ፣ የጥላቻ መነሻ እየሆነ ነው ይላሉ ምሁራንና ፖለቲከኞች። ወሎ ዩኒቨርሲቲ ፒዲኤን ከተባለ ግብረሰናይ ድርጅት ጋር በመተባበር ባዘጋጀው ኮንፈረንስ ላይ የተገኙት የአማራ ክልል በይነ መንግስታት ቢሮ ኃላፊ አቶ ዮሐንስ በዋ ያለው ይህን ይላሉ።
ሲወርድ ሲዋረድ ይሄ የሻትሩ ፖለቲካ በታሪካችን ላይ ጠባሳ እየጣለ መጥቷል። ከእንደዚህ አይነት ውስብስብ የሆነ የተንኮል ፖለቲካ ለመውጣት በምናደርገው ሂደት ውስጥ ታሪካችን ላይ መጥፎ አሻራ ጥሏል ተብሎ ሊታይ የሚችል ይመስለኛል።
የንጉስ ሚካኤል አራተኛ ዘር እንደሆኑ የሚናገሩት የኢትዮጵያና የኢጋዳ ባላጋራት የነጋዴ ሴቶች ማህበራት ፕሬዚዳንት ወይዘሮ እንግዳዬ ሸቴ አቤቶ ያሱን ጨምሮ ወላጅ አባታቸው የቁርሾ ፖለቲካ ሰለባ መሆናቸውን ያምናሉ። በተለይ አቤቶ ያሱ በወቅቱ ያራመዱትን የአንድነት መርህ የተዛባ ትርጓሜ በማቀበል ለስልጣናቸው በጊዜ መውደቅ ለህይወታቸውም በማለዳው መቀጠፍ ምክንያት የሆነው ይህ የቁርሾ ፖለቲካ እንደሆነ ያስረዳሉ።
ልጅ ያሱ የዘር ሀረግ የማይገድባቸው ከብዙዎቹ ጋር በትውልድ የተቀላቀሉ ናቸው። ከአፋሩ ሄደው ተቀላቅለዋል። ከሀረሪ ሄደው ተቀላቅለዋል። ከሶማሌው ሄደው ተቀላቅለዋል። ከኦሮሞ ሄደው ተቀላቅለዋል። ከአማራዎችም ወልደዋል። በዚህ ባጭር ጊዜ ውስጥ ግን ባጭር ዘመነ መንግስታቸው ጥሩ ነገሮችን አድርገዋል። ነገር ግን በጣም ጥቃት ደርሶባቸዋል። ታስረዋል። በጣም ተንገላተዋል። በጣም
እነሆ ዘመናትን የተሻገረው የቁርሾ ፖለቲካ ዛሬም መልክና ይዞታውን ቀይሮ አገራችንን ስጋት ውስጥ ጥሏታል።
የሻጥር ፖለቲካው እንደቀጠለ ነው። በለውጥ ፈላጊው ህብረተሰብ እና ለውጥን በሚመሩ በሌላ አንጻር ደግሞ ለውጡን በሚቃወሙ ወይም ደግሞ ጥቅማችን ተነክቷል በሚሉ ኃይሎች መካከል በሚደረገው ፍትጊያ ዘራፊዎች እና ህዝቡን ሲያሰቃዩ የነበሩ ሰብአዊ መብት ሲገፉ የነበሩ ኃይሎች የሻጥር ፖለቲካ እንደሚሰሩ ይታወቃል። የሻጥር ፖለቲካቸውም ደግሞ ትልቅ የፖለቲካ ቁማርና ንግድ ነው። ህብረተሰቡን ወደ ሽብር በመማገድ የራሳቸውን ጥቅም ማስከበር ነው። በሀገሪቱም በተለያየ አካባቢ የሚታየው የሰላም መደፍረስ፣ የህዝብ መፈናቀል እና አንዳንድ የጸጥታ መናጋቶችን ስናይ ከበስተጀርባ የሻጥር ፖለቲካውን የሚያሾሩት ኃይሎች እንዳሉበት ጥያቄ ውስጥ ሊገባም ይችላል። አይደለም
ሰላም በሌለበት ልማት፣ ልማት በሌለበት አንድነት፣ አንድነት በሌለበት ህልውና አይኖርም። ቢኖርም አያስተማምንም። እንደ ብዙዎቹ ድብቅ አላማ አንግበው አንድነታችንን ለሚሸረሽሩ አካላት መሳሪያ መሆን እንደሌለብን ወይዘሮ እንግዳ ያሳስባሉ።
በአሁን ሰዓት የኢጋድ ፕሬዚዳንት ብሆንም እንደ ልቤ ብዙ ስራ መስራት አልቻልኩም። ሰላሙ ስለሌለ ሱዳን ላይ ችግር አለ። ደቡብ ሱዳንም ሰሜን ሱዳንም የተለያዩ አካባቢ ላይ ያሉ ችግሮች ፍንትው እያሉ እየወጡ ነው። የዚህ ሁሉ በርደን፣ የዚህ ሁሉ ተሸካሚ የሆነችው ሀገሬ ደግሞ በጎጥ በሃይማኖት በጎሰኝነት የማይገባንን የመበታተን ኢላማ ይዘው ያሉ በተለይ ደግሞ እነማን ናቸው ብለን ቆም ብለን በእድሜ በጸል ያሉ ሰዎች ገንዘብ እየሰጡ እነማን ናቸው ሊያጨርሱን የሚሞክሩት እነማን ናቸው ፍቅራችን ውስጥ ሰላማችን ውስጥ ገብተው የሚበጠብጡት የሚለውንም ጭምር ለወጣቶቻችን ማስተማር አለብን። ገንዘብ ሰላምን አይገዛው። ገንዘብ ሀገርን አይገዛው። ገንዘብ ታሪክን አይገዛው። ገንዘብ መከልከያ ወረቀት ነው። እኛ የፈጠር ነው እሱ እኛን አልፈጠረም።
በተለይ ታላቋን ኢትዮጵያን በትንሽ አስተሳሰብ የሚመዝኑ የመንደር ፖለቲከኞች ከድርጊታቸው መታቀብ እንዳለባቸው፣ ህዝቡም በንቃት ሊታገላቸው እንደሚገባ የሚጠቁሙት ደግሞ አቶ ዮሐንስ ናቸው።
የመንደር ፖለቲካን የሚያነሱ አካሎች ብዙም የሚጠቅሙ አይደሉም። ማንኛውም ኢትዮጵያዊ በማንነቱ መከበር አለበት፣ በኢትዮጵያዊነቱ ደግሞ መኩራት አለበት። አንድ አለን የምንላት ሀገር ኢትዮጵያ ስለሆነች ሁላችንም በጋራ ልንጠብቃት ይገባል የሚል አስተሳሰብ አለ። በኢትዮጵያ ታሪክ ደግሞ አንድ ህዝብና ሌላ ህዝብ ተጋጭቶም ተጣልቶም በዘር ተጨፋጭፎ የሚያውቁበት ነገር የለም። ሁሉም ለአንድ ሉዓላዊት ኢትዮጵያ ሲታገሉ፣ አብረው ሲቀበሩ፣ አብረው ሲቆስሉ የነበሩ ህብረተሰቦች ናቸው። ስለዚህ አንዱም በሌላው ላይ በሚያነሳሱ ላይ ሁሉም ሊዘምቱበት ነው የሚገባው እንጂ መንደረኛን ተከትሎ ህብረተሰቡ ሊሰለፍ አይገባም። ለውጡንና አገሩን መጠበቅ አለበት።
አንደበተ ርቱዋ የጥበብ ባለሙያ፣ የህግ ምሁሯ፣ የዘርፈ ብዙ እውቀት ባለቤቷ፣ የብሔራዊ እርቅ ኮሚሽን ምክትል ኮሚሽነሯ ሎሬት የትነበርሽ ንጉሴ በኮንፈረንሱ ላይ ከተገኙት ታዋቂ ሰዎች አንዷ ነች። የትነበርሽ ታሪክን ልንማርበት እንጂ ልንኖርበት የተሰጠን አይደለም ትላለች።
ታሪክ ለኔ ልንሰምጥበት የምንችለውን ጥልቀት ወይም ልንመጥቅበት የምንችለውን ከፍታ የሚያሳየን መነጽር ነው። ስለዚህ ታሪክ ሲጻፍ ወይም ታሪክ ላይ ተመስርተን የዛሬ ኑሯችን ወይም የዛሬ መመሪያችን አድርገን ልንሄድበት አይደለም። ምን ያህል ጥልቀት ዝቅ ማለት እንደምንችልና ምን ያህል ደግሞ ከፍ ማለት እንደምንችል የምናይበት መነጽራችን
የማያችን መነጽር ወደ ትክክለኛው መንገድ እንዲያመራን ትናንት ይግባን፣ ዛሬ ይገባን፣ ነገ ያግባን። የት ነበርሽ መልእክት ነው።
ትናንት በደንብ ሊገባን ይገባል። ከነ ግሳንግሱ we should understand yesterday ዛሬ ይገባን። we claim today ዛሬ ይገባናል። በቃ ነገ ደግሞ ያግባን we have to be responsible ስለ ነገ ሊያገባን ይገባል እኔ የምሰራው ነገር እኔ ከመጥኩ ሰርዶ አይብቀል በሚል አግባብ አይደለም
ትናንት ተጀምሮ ዛሬ በሚጠናቀቀው አገር አቀፍ ኮንፈረንስ ከ8 ያላነሱ ጥናታዊ ጽሑፎች ይቀርባሉ ከ15 ዩኒቨርሲቲዎች የተውጣጡ ምሁራን የፌደራል መስሪያ ቤቶችን የማህበራትንና በጎ አድራጎት ተቋማትን የወከሉ ከፍተኛ አመራሮች እንዲሁም ታዋቂ የኪና ጥበብ ሰዎች በኮንፈረንሱ ላይ ተሳትፈዋል አሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ
መስፍንን እናመሰግናለን እንግዲህ አድማጮች የዛሬው ካቢና ቪኦኤ ጉዟችን በዚሁ ተጠናቋል በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ #ካቢናቪኦኤን በመጠቀም አስተያየቶቻችሁን አድርሱን ታስተናግዳችሁ አመሻው ጽዮን ግርማ ነበርኩ ዝግጅታችንን ያቀናበረው ሞክቢል ያቤሮ ነበረ የስርጭት መሐንዲሱ ኡቱኩ አብሮን ነበረ ደህና አደሩ መልካም ምሽት በነገው ጉዞ እንገናኝ
ቱን ራዶ ነሰገለ አሜሪካት